ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
እናቶች ኢትዮጵያ ውስጥ በጣም የተጎዱ ስላሉ እውነት ለመናገር የእናቶች ቀን ከተባለ ለነሱ ለገጠሪቱ እናት ቢሆን በጣም ደስ ይላል። ቀኑ ደግሞ ተከብሮ ብቻ ማለፍ ሳይሆን እነኝን እናቶች ድጋፍ ማድረግ፣ መጎብኘት፣ ማበረታታት፣ ማየት።
እናቶች ያላባት የሚያሳድጓቸው ልጆች አሉ። በተለይ ውጭ ያለን አሁን ቡና የምንገዛበትን ገንዘብ ብናቆመው እና ቡናውን አፍልተን ብንጠጣው ስንት ብር እናተርፋለን? እና ብዙ ማድረግ እንችላለን።
ግንቦት 6 2015 ዓመተ ምህረት ዛሬ እዚህ ዩናይትድ ስቴትስ ውስጥ እናቶችና እናትነት የሚከበሩበት የእናቶች ቀን ነው።
የሰማችኋቸውም የእናቶች ቀን እንግዶቻችን የሜሪ ጆይ ኢትዮጵያዋ ሲስተር ዘቢደር ዘውዴና እዚህ ዩናይትድ ስቴትስ ነዋሪ የሆኑት ሲስተር ወጋየው ከተማ ናቸው።
እናቶች በሙሉም እንኳን አደረሳችሁ።
ሪፖርት ሜዳ ሄዳለ ጦሩ ክስከሳ ስታረግ በሄደችበትን ስትጀምር እንቧ ይወርዳል። ጦሩ ስታይ አንድ ጊዜ እንደ ጦር ሜዳ ላይ ቦታውን አልነግራችሁ ጦሩ ተቀምጦ ይመለከታታል። ያውጭ ይከኮስና ሲዱ ካለበት ጀርባ ያልፋል። ኦርኬስትራው ለጥ ሲል እሷ ቆማ ማይኮን ይዛ ሲገሉ በደ ከመንበር ላይ ትላለች። ይህን እያየ ጦሩ ሙዚቃውን ትቶ ወዳሁ ሄዶ ብቻ ይገባው እየፎቀረ
ሄሩትን። እንግዲህ ያው እኔም የሰራዊቱ አባል ከዋኩበት ጊዜ ጀምሮ ነው ማቃት። ለማንም ግልጽ የሆነ ነው። ስራዎቿ ሁሉ ዘመን ተሻጋሪዎች፣ ለብዙ ንስ አርቲስቶች ሮል ሞዴል ሆና የቆየች ሰው ነች።
አንጋፋዋ ተወዳጇ ድምፃዊት ሂሩት በቀለ ከትናንት በስቲያ አርብ በተወለደች በ80 ዓመቷ ከዚህ ዓለም በሞት ተለይታለች።
ተናጋሪዎቹም እውቁ ሁለገቡ አበው ከያኒ፣ ተስፋዬ አበበና
ኮማንደር ሊቀመኳ ሳየለ ናቸው። የቀድሞዋን የሙያ አጋራቸውን የረጅም ጊዜ ወዳጃቸውንም ሂሩት በቀለን ሕይወትና ስራ እያስታወሱን አብረውን ያመሻሉ።
አዲስ አበባን ውሃ ጠማት። በውሃ ጉዳይ ዙሪያ ትኩረት ያደረገ ወግ
እናደራለን።
ጤና ይስጥልን፣ እንደምንሰነበታችሁ ክቡራትና ክቡራን የፕሮግራማችን ተከታታዮች፣ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ።
አሁን የሰዓቱን የዓለም ዜና እናስቀድማለን። ጠብቁን።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በማዕከላዊ ሶማሊያ የሸበሌ ወንዝ ሞልቶ አካባቢውን በማጥለቅለቁ በተከሰተ የጎርፍ አደጋ 200,000 ሰዎች መፈናቀላቸውን የክልሉ ባለስልጣን አስታወቁ። በሂራን ክልል ቤልደወይን ከተማ የዘነበው ዝናብ በከተማዋ የሚኖሩ ነዋሪዎች ቤታቸውን ጥለው እንዲወጡና በጎርፍ በተጥለቀለቁ ጎዳናዎች ላይ እቃቸውን በጭንቅላታቸው ተሸክመው መጠለያ ፍለጋ እንዲጓዙ አድርጓቸዋል። የሸበሌ ወንዝ ሞልቶ ቤልደወይን ከተማ በማጥለቅለቁ ወደ 200,000 የሚጠጉ ሰዎች ተፈናቅለዋል ያሉት የሂራን ክልል ምክትል አስተዳዳሪ ኦስማን ሁሴን ቁጥሩ ሊጨምር እንደሚችል አመልክተው ተፈናቃዮቹን ለመርዳት የተቻለው ሁሉ እየተደረገ መሆኑን ገልጸዋል። አክለውም በጎርፍ አደጋ እስካሁን 3 ሰዎች መሞታቸውንም አመልክተዋል። ይህ የጎርፍ አደጋ የደረሰው ከዚህ በፊት ታይቶ የማያውቅ ድርቅ በሚሊዮን የሚቆጠሩ ሶማሌዎችን ለረሃብ ባጋለጠበትና ሀገሪቱ ባለፉት 10 ዓመታት ከእስላማዊ ታጣቂዎች ጋር ትግል እያደረገች ባለችበት ወቅት ነው። የሱዳን ተዋጊዎች በካርቱም ጎዳናዎች ላይ ከባድ ውጊያ ማካሄዳቸውን የከተማዋ ነዋሪዎች ገለጹ። ሁለቱ ወገኖች ዛሬ እሁድ በሳውዲ አረቢያ የሚያደርጉትን ውይይት በቀጠሉበት ወቅት ውጊያ መካሄዱ ሲቪሎችን ለመጠበቅ የገቡትን ስምምነት አለማክበራቸውን ያሳያል። የሱዳን ጦር ሰራዊትና ፈጥኖ ደራሹ ድጋፍ ሰጪ ኃይሎች RSF ባለፈው ሐሙስ በመርህ ደረጃ ተኩስ ለማቆም ስምምነት ካደረጉ ወዲህ ውጊያው በካርቱምና አካባቢው እንዲሁም በዳርፉር ክልል መካሄዱን የቀጠለ ሲሆን ቀዳሜ ጠዋት የነበረው ውጊያ ግን ካለፉት ሁለት ቀናት የባሰ እንደነበርና አርኤስኤፍ የሚያንቀሳቀሳቸው ታንኮች በግሉህ ይሰሙ እንደነበር የ28 ዓመት ዕድሜ ያላት የከተማዋ ነዋሪ ሃኒ አህመድ ለአሜሪካ ድምጽ ገልጻለች። ከአንድ ወር በፊት ውጊያው ከተቀሰቀሰበት ጊዜ አንስቶ በመቶዎች የሚቆጠሩ ሲገደሉ ከ200 ሺህ በላይ ወደ ጎረቤት ሀገሮች ተሰደዋል። 700 ሺህ የሚሆኑ ደግሞ በሀገር ውስጥ በመፈናቀላቸው በአካባቢው ባሉ የቀጠናው ሀገሮችም ያለመረጋጋት እንዳይፈጠር ስጋት ደቅኗል። በጅዳ የቀጠለው ውይይት አሁን ያለው ስምምነት እንዴት መከበር እንደሚችል በመወያየት የሚጀመር ሲሆን በቀጣይ በሲቪሎች የሚመራ መንግስት መመስረት የሚያስችል መንገድ የሚከፍት ዘላቂነት ያለው የተኩስ ማቆም ስምምነት መድረስ በሚቻልበት ጉዳይ ላይ እንደሚወያዩ ባለስልጣናት ገልጸዋል። ቱርክ ዛሬ እሁድ ፕሬዝዳንታዊና የፓርላማ ምርጫ ያካሄደች ሲሆን በምርጫው የሚሰጠው ድምጽ በአስርት ዓመታት ውስጥ ባልታየ ሁኔታ የተጠጋጋ ሊሆን እንደሚችልና ውጤቱ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ተጽዕኖ ሊኖረው እንደሚችል ተገምቷል። የምርጫው ውጤቱ ቱርክን ከ20 ዓመታት በላይ የመሩትን የፕሬዝዳንት ሪሲፕ ጣይብ ኤርዶጋንን የፖለቲካ ጣፋንታ የሚወስን መሆኑም ተገልጿል። በእሁዱ ምርጫ ከፍተኛ ህዝብ እንደሚሳተፍበት የሚጠበቅ ሲሆን በዓለም ዙሪያ ከፍተኛ የህዝብ ተሳትፎ የታየበት ምርጫ ሆኖ ሊመዘገብ እንደሚችልም ይጠበቃል። የዋጋ ግሽበት ከ40 ከመቶ በላይ በደረሰበትና የኑሮ ውድነት ከፍተኛ ችግር በፈጠረባት ቱርክ የኢኮኖሚ ሁኔታ ለአብዛኞቹ መራጮች ዋነኛ ጉዳይ ሲሆን፣ አንዳንድ መራጮች ደግሞ ዲሞክራሲ ዋና ጉዳያቸው መሆኑን ይገልጻሉ። ኤርዶጋን በመጨረሻው የምርጫ ዘመቻቸው ቀን ባደረጉት ንግግር የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በዚህ ምርጫ ከስልጣን ሊያባርሯቸው እንደሆነ በመግለጽ ከሰዋቸዋል። ዋሽንግተን በበኩሏ በምርጫው ወቅት የማንንም ወገን እንደማትደግፍ አስታውቃለች። ከቅርብ ዓመታት ወዲህ በቱርክና በምዕራቡ አጋሮቿ መካከል የነበረው ግንኙነት አንካራ ከሞስኮ ጋር ያላትን ግንኙነት እያጠበቀች በመሄዷና በዲሞክራሲ ዙሪያ ስጋት በመፈጠሩ እየተበላሸ ሄዷል። የኤርዶጋን ተቀናቃኝ የሆኑት ኪሊችዳሮግ በበኩላቸው ቱርክ ከምዕራባዊ አገሮች ጋር ያላትን ግንኙነት ለማደስ ቃል ገብተዋል። በመጨረሻም ጀርመን ኪየቭ የሩሲያን ወረራ ለመከላከል የምታደርገውን ውጊያ ለማገዝ 3 ቢሊዮን ዶላር የሚያወጣ አዲስ ወታደራዊ እርዳታ እንደምትሰጥ ይፋ ማድረጓን ተከትሎ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በርሊን ውስጥ ከጀርመን መሪዎች ጋር ስብሰባ አካሂደዋል። የጀርመን ፕሬዝዳንት ፍራንክ ዋልተር ስቴንሜየር ለዘለንስኪ በርሊን በሚገኘው መኖሪያ ቤታቸው አቀባበል ያደረጉላቸው ሲሆን በሁለቱም ወገን የሚወከሉ አራት አማካሪዎችን ጨምሮ ውይይት ለማካሄድ ቀጠሮ ተይዞላቸዋል። የጀርመን ቻንስለር ኦላፍ ስኮልዝም እንዲሁ የሁለትዮሽ ንግግር ከማካሄዳቸው በፊት ለዘለንስኪ በወታደራዊ ክብር አቀባበል አድርገውላቸዋል። ዘለንስኪ አከን ወደ ተባለች የጀርመን ከተማ በመጓዝ የአውሮፓ ህብረት ለዲሞክራሲ ትልቅ አስተዋጽኦ ላደረጉ ሰዎች የሚሰጠውን ሻርላማይን የተሰኘ የክብር ሽልማት እንደሚቀበሉም ይጠበቃል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስሉ ነበር። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ።
በድጋሚ ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን።
እሁድ ግንቦት 6 2015 ዓ.ም የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን። ዛሬ እዚህ ዩናይትድ ስቴትስ እናቶችና እናትነት የሚከበሩበት የእናቶች ቀን ነው።
ዕለቱን ተንተርሶ የጋበዝናቸው ሁለት ባለሙያ በበጎ ፍቃድ ስራቸውም የሚታወቁ እናቶች አሉን።
እናቶች በሙሉ እንኳን ለዕለቱ በሰላም አደረሳችሁ። ዛሬ በመላዋ ዩናይትድ ስቴትስ የእናቶች ቀን እየተከበረ ነው። ዕለቱ በየዓመቱ እንደ አውሮፓውያን የዘመን አቆጣጠር በግንቦት ወር ሁለተኛው እሁድ ላይ ይውላል።
የእናቶች ቀን በዓል ጠንሳሽ አና ጃርቪስ የምትባል የዌስት ቨርጂኒያ ግራፍተን ከተማ ነዋሪ እንደሆነች ይነገራል።
አና ጃርቪስ የራሷ ልጆች ያልነበሯት ቢሆንም እናት ለልጆቿ ስለምትከፍለው መስዋዕትነት የእናት ቀን ተብሎ ልትከበር ይገባል ተነበር።
እናም በ1908 ዓመተ ምህረት እንደ አውሮፓውያን የዘመን አቆጣጠር ነው ጊዜው ግንቦት ወር ውስጥ የመጀመሪያው የእናቶች ቀን በትውልድ ከተማዋ በዌስት ቨርጂኒያ ግራፍተንና በወቅቱ ትኖርበት በነበረው ፊላደልፊያ ውስጥ አዘጋጀች።
የእናት ቀን ኦፊሴላዊ በዓል ሆኖ የሚከበርበት ዕለት እንዲመደብለት ለጋዜጠኞች፣ ለፖለቲከኞች፣ ለአብያተ ክርስቲያናት ደብዳቤ እየጻፈች ስትወተውት ቆየች።
በ1912 ዓመተ ምህረት አሁንም እንደ አውሮፓውያን ነው የዘመኑ ቀመር በርካታ የአሜሪካ ከተሞችና ግዛቶች በየዓመቱ የእናቶች ቀን መከበር ጀመረ። አናም የእናት ቀን ዓለም አቀፍ ማህበር የተባለ ተቋም አደራጅታ ዘመቻዋን ቀጠለች።
በ1914 ህልሟ እውን ሆነላት። በወቅቱ ፕሬዚደንት ውድሮ ዊልሰን ፊርማ በየዓመቱ በፈረንጆች ግንቦት ወር ላይ ሁለተኛው እሁድ ላይ እንዲከበር የቀረበው ህግ ጸደቀ።
የአና ጃርቪስ ሐሳብ ልጅ ሁሉ የየራሱን እናት ስለ እናትነቷ እንዲያከብር እንጂ እናቶች በሙሉ በጠቅላላው ይከበሩ ብላ አልነበረም። እና ቀኑን የሰየመችው የእናቶች ቀን ሳይሆን የእናት ቀን ብላ ነበር።
በቀጠሉት ዓመታት በበዓሉ እርሷ ከተነሳችበት ዓላማው ይበልጥ አበባ፣ ከረሜላ፣ ካርድ፣ ሌላ ሌላም ስጦታ መለዋወጡ እየጎላ መምጣቱ አና ጃርቪስን አሳዘናት።
በዓሉን ትርፍ ማግኛ ያደረጉ የአበባ፣ የኬክና የሌሎችም ስጦታዎች መደብሮችን በአደባባይ ታወግዝ ጀመረ። በፍርድ ቤት እየከሰሰችም ከወላጆቿ በውርስ ያገኘችውን አብዛኛውን ገንዘቧን ለጠበቃ ከፍላ እንደጨረሰች ተጽፏል።
ለመንደርደሪያ ያህል ይህን ቃል በተከታዩ ዜማ ወደ እናቶች ቀን እንግዶቻችን እንሻገር።
ቻችን የሜሪ ጆይ ኢትዮጵያ መስራች ሲስተር ዘቢደር ዘውዴና የዩናይትድ ስቴትስዋ ሲስተር ወጋየው ከተማ ናቸው።
የብዙዎች እናቶች ማለት እንችላለን የሜሪ ጆይ ኢትዮጵያ መስራች ሲስተር ዘቢደር ዘውዴ እንዲሁም እዚህ ዩናይትድ ስቴትስ ፔንሲልቬኒያ ክፍለ ግዛት ላንካስተር ከተማ ነዋሪ የሆኑት ሲስተር ወጋየው ከተማ ናቸው። ሁለታችሁንም እንኳን ለእናቶች ቀን አደረሳችሁ በደና እንላለን።
እናመሰግናለን።
አብሮ አደረሰን። እናመሰግናለን።
ሁለታችሁም በአጋጣሚ የሕክምና ባለሙያዎች ናችሁ፣ የብዙዎችም እናቶች ናችሁ ቆንጅት እንዳለችው፣ ወዲሁም ደግሞ የሙያ አጋሮችም ናችሁ። እርስ በርስም መልካም ምኞት መቀያየር ትችላላችሁ።
ሲስተር ወጋዬ እንኳን አደረሰሽ። እንኳን ለእናቶች ቀን እግዚአብሔር በሰላም አደረሰሽ። እኔህ ቆንጅትን እንኳን ለእናቶች ቀን በሰላም አደረሰሽ።
እናመሰግናለን። ልምድም ለመለዋወጥ እንግዲህ ሲስተር ዘቢደር ወደ 30 ዓመት በላይ ህጻናትን፣ ቤተሰቦችን፣ እናቶች፣ አባቶች፣ አረጋውያንን በመርዳት የሚታወቁ ናቸው። ሲስተር ወጋየሁም እንደዚሁ ብዙ ስራ በትውልድ ከተማቸው እየሰሩ ያሉ ናቸው። ልምድም ለመለዋወጥ መተዋወቁ ጥሩ ይመስለኛል። አሉላ
ትክክል ብለሻል ቆንጅት። ሲስተር ዘቢደር ለስራ ጉዳይ ከኢትዮጵያ ወዲህ ወደ ዩናይትድ ስቴትስ በመጡበት ነው ያገኘናቸው። መልካም አጋጣሚ የፈጠረውም ቢሆን በዓሉን እያከበሩ እንደሆነ ተስፋ አድርጋለሁ። ሲስተር ዘቢደር በርሶን ጀምርና ወደ ሲስተር ወጋየሁ እንሄዳለን። እንደሚያዩት የእናቶች ቀን እዚህ ዩናይትድ ስቴትስ ውስጥ ትልቅ ስፍራ የሚሰጠው በዓል ነው። ትውልደ ኢትዮጵያውያኑም ቢሆን በአብዛኛው ማለት ይቻላል ለእናትነት ክብር የተሰየመ እንደመሆኑ በልዩ ስሜት ያከብሩታል። እርሶ ቀደም ብዬ እንዳልኩት በዓሉ እየተከበረ ባለበት ወቅት በዚህ ሰዓት እዚህ በመሆኑ ይልቁንም ደግሞ እንደ ብዙዎች እናትነቶ መልካም ስሜቱ ይጋባም እንደሆን ምን የተለየ ስሜት አሳድሮቦት ይሆን? በዓሉ በኢትዮጵያ ውስጥ የተለመደም ባይሆን
በዓሉ የተለመደ አይደለም። ኢትዮጵያ ብዙ ጊዜ ፌስቡክ ላይ ነው የምናየው። ስለዚህ ለእኔ ያው እንግዲህ የተለየ ስሜት ይሰጠኛል እንደሌላ እንደሌሎች ቀን ብዬ አላስብም። እዚህ በጣም ይከበራል እና እዚህ ደስ ይላል። እዛ ግን ገና ነው፣ ገና እየተጀመረ ያለ ነገር ነው።
ሲስተር ወጋየሁ እርሶ በዓሉ ያለበት ሀገር ነው ያሉት። ሲስተር ዘቢደር በመመላለስ በርቀት የሚያውቁትን ደስ ይላል ብለውናል። በእርግጥም ለእናት ክብር ይገባልና ወደምትረዷቸውና ከሙያችሁም ከበጎ አድራጎት ስራችሁም ጋር የተያያዙ ጥያቄዎች ከማንሳታችን በፊት እንኳን አደረሰዎትና ለእርሶስ ይሄ የእናቶች ቀን ምንድን ነው?
በጣም አመሰግናለሁ። እናቶች ለሆኑ በሙሉ በዚህ አጋጣሚ እንኳን በሰላም ለእናቶች ቀን አደረሳችሁ ማለት እፈልጋለሁ። እናትነት ማለት ለእኔ መቆረስ ማለት ነው። 3 ልጆች አሉኝ፣ እግዚአብሔር ሰጠኝ። አሁን አድገዋል። እናቴም ደግሞ እዚሁ አጠገቤ ቅርቤ ያለች እና ብዙ ሳክሪፋይስ አድርጋ ነው እዚህ ያደረሰችኝ እናቴ። ወይዘሮ ክቤ ሀብቱ ትባላለች። ኢትዮጵያዊ ጀግና ሴት እናት አለችኝ። ከሁሉ በላይ ደግሞ የእናትነት ምስጢር የገባኝ አሁን እግዚአብሔር እርቶን 10 እናትና አባት የሌላቸው ልጆች ሀረር ላይ እናሳድጋለን እና በሄድኩ ቁጥር ሲጠሩኝ ራሱ እናቴ እያሉ ነው የሚጠሩ። የእናትነት ጥልቀቱ እና ያለኝ ፍቅር ለልጆቹ ትልቅ ቦታ ደርሶ ለማየት ምሻው በሙሉ ይሄን የእናትነት ነገር እግዚአብሔር ሰውን ሴቶች ሲፈጥራት እናት አድርጎ ነው የፈጠራት፣ ብንወልድም ባንወልድም። እና ሚስጥሩ በጣም ጥልቅ ስለሆነ ይሄንን እድል ስላገኘሁ እና እናት እንደሆነ እግዚአብሔር ስለረዳኝ በይበልጥ አመሰግናለሁ። ይሄ ነው የኔ አንደርስታንዲንግ የእናትነት።
ወደ ሲስተር ዘቢደር እንለፍና ሲስተር ዘቢደር እንግዲህ የብዙዎች እናት ሆነው ነው የሚታወቁት፣ በእርሶስ በኩል ምን ይላሉ?
እንግዲህ ሲስተር እንዳሉት የእናቶች ቀን መከበሩ ትልቅ ጥቅም አለው። በተለይ ለቤተሰብ ምሰሶ የሆነችውን እናት እንኳን አደረሰች ለአመቱ ብሎ ማክበር ቀላል ነገር አይደለም፣ ሪኮግኒሽን መስጠት ነው እና መከበሩ ትልቅ ጠቀሜታ አለው። ያው እኛ ሀገር ባህሉ ስለሌለ እዚህ ከነጮቹ ወደዛ ስለሄደ ብዙ ትኩረት አልሰጠነውም እንጂ በጣም በጣም መከበር ያለበት ቀን ነው። ብዙ ቀኖች አሉ፣ ግን እዚህኛው ላይ ብዙ ትኩረት አልተሰጠም እና መስዋዕትነት የከፈሉ ብዙዎች አሉ። የራሳቸው ልጆች አልሆኑ የሚያሳድጉ በብዙ መንገድ ሴት በጣም ብዙ መስዋዕትነት ትከፍላለች እና እችን እናት እንኳን አደረሰሽ ብንል ትልቅ ነገር ነው። በጣም በጣም
በጣም ጥሩ። እንግዲህ ይህንን ጥያቄ ለሁለታችሁም ነው ማነሳው። እንደ እናት በግል ካለው ኃላፊነት በተጨማሪ ለብዙዎች እንደ እናት ሆኖ የማገልገል ቁርጠኝነት እንዴት ነው? ቀላል ስራ አይደለም እና የጽናታችሁ ምንጭ ምንድን ነው? ሲስተር ዘቢደር ጀምሩልን እስኪ።
እንግዲህ ከእናት ከቤተሰብ የወረስነው ነገር ነው። እኔ ከእናቴ የወረስኩት መጽናት ነው እዚህ ያደረሰኝ እና እናቴ ደግ በመሆኗ ከእሷ የወረስኩት። እንደገና ሜሪጆ ተቋቁሞ ደግሞ እዛ የምናቸው ህጻናት ብዙ እናት የሚያስፈልጋቸው የሚሰጡሽ ፍቅር የሚሰጡሽ ፈገግታ የሚገርም ነው። የሚገርም ፍቅር ስለሚሰጡ ያ እያበረታታን ነው እንግዲህ ለሰላሳ አመት የቆየ ነው። እንደገና ደግሞ ያደጉ ልጆችን ስናገኝና እናታችን ሲሉ ሲሳሱልን ለኛ በጣም ደስ ይላል። የምናየው ነገር እያበረታታን ነው እዚህ ደረጃ የደረስነው እና እኔ የሚሰማኝን ስሜት ሁሉ ቢሰማው ደስ ይላል በጣም። እና ትልቅ መስዋዕትነት ከፍለን እንግዲህ እዚህ ደርሰናል። ለዚህም ውለታ ደግሞ የከፈለ ልጆቻችን የምናሳድጋቸው ትልቅ ቦታ በጣም ብዙ ፕሮፌሽናሎች አሉ መልሰው ሀገርን የሚጠቅሙና ያ እያበረታታን ነው እንግዲህ እዚህ የደረስነው።
ይህንኑ ጥያቄ ወደ ሲስተር ወጋየሁ ላምጣውና በኮቪድ-19 በጣም በገና ጭምር ከዚህ ካሉበት ከተማ እርዳታ የመድኃኒትም የሌላም እርዳታ እየሰበሰባችሁ ይዛችሁ ወደ ሀረር ትሄዱ ነበር። ሰው ከሰው መገናኘት በሚፈራበት ጊዜ ከዚህ እስከ ሀረር ድረስ ይሄዱ ነበር እና የዛ ጽናቶ ምንጭ ምንድን ነው?
ዋናው ቁም ነገር እኔ ልጅ ሆኜ አያቴ ናት ያሳደገችኝ እና ብዙ ጊዜ ጎረቤት ነበር አብሮ የሚያሳደገን እና ያን ሳይ ነው ያደግኩት። እና ሴቶች ደግሞ ሲጠቁም በልጅነቴ አንዳንድ ሁኔታ ላይ አይ ስለነበረ ያ ሸክም በጣም በውስጤ ነበር እና እናትና አባት የሌላቸውን ልጆች ተጠንቅቆ ማሳደግ የሚለው ነገር በልጅነቴ የመጣ ነገር ነው፣ በውስጤ የነበረ ነገር ነው። ያው በሰዓቱ እግዚአብሔር እንዲሆን አደረገው እና እነዚህ ልጆች ተጠንቅቀን ጠብቀን ንጽህናቸውን ጠብቀን ለወግ ለማድረግ ለማድረስ ሁሌ የምጓጓው ነገር ነው እና ያው ትልቁ ሚስጥር አንድ ነገር በልባችን ውስጥ ይኖራል፣ ግን ወደ ፍጻሜ የሚያወጣው እግዚአብሔር ብቻ ነው። ሰው በራሱ አይችልም። እንዳልሽው በኮቪድ ጊዜ ራሱ ቀላል አልነበረም፣ ግን በቃ እግዚአብሔርን ታምነን እነዚህ ልጆች ለኛ ኃላፊነት ስለሰጠን ሄድን። ያው የምንፈልገውን ነገር ሁሉ እያደረግን ያው እንግዲህ አሁን በየአመቱ በተራ ነው ከባለቤቴ ጋር የምንሄደው። እስካሁን ደርሰናል እና ልጆቹም እያደጉ ነው። በሞራልም በአካልም በጥንቃቄ እያደጉ ነው እና ይሄ ከህብረተሰቡ የወረስነውን ነገር መልሰን እየሰጠን ነው ያለ ነው። ይሄ ምንም ከኛ ያመጣነው ነገር አይደለም እና ስለዚህ ያሳደጉኝ በልጅነት ጊዜ ጎረቤቶቻችን ሁሉ በዚህ አጋጣሚ ላመሰግን ወዳለሁ። ለምን ከነሱ የቀሰምኩት ነገር ስለሆነ እና ኢትዮጵያዊነት ትልቁ ሚስጥር ይሄ ነው። ብቻችንን አይደለንም፣ ከጎረቤት ጋር ነው የምናድገው፣ ከህብረተሰቡ ጋር ነው የምናድገው።
አሉላ እናቶችን አገለላችሁኝ እንዳትል
እናቶች ቀን የእናንተ ቀን ነው። በዛ ላይ ደግሞ አድማጮች ብዙዎች በተመስጦ የሚከታተሏችሁ ይመስለኛል። ከቆንጂት የሚለጥቅ አንድ ጥያቄ ላንሳ። ሲስተር ወጋየሁ በግል በዚህ በዩናይትድ ስቴትስ ባለ የህይወት ፈተና በጣም ፈታኝ የሆነ አኗኗር ነው የሚኖረው። ህጻናት መርዳቱን ጨምሮ የውሃ ጉድጓድ ቁፋሮ ንጹህ ለማያገኙ ታደርጋላችሁ፣ በተጨማሪ ደግሞ የነጻ ሕክምና አገልግሎት ትሰጣላችሁ። ሲስተር ዘቢደር በጣም ረዘም ያለ ጊዜ የቆየ ድርጅቶ በጣም የተጠናከረ የሙሉ ጊዜ ህይወቶንም ስራውንም የሰጡበት መሆኑ ይታወቃል። እንዲያውም አንድ ጋዜጣ ከጥቂት ዓመታት በፊት የ1.5 ሚሊዮን ታዳጊዎችና አረጋውያን ወላጅ ይለውታል የድርጅቱ የሚሰራውን ስራ። ምናልባትም ከዛ ከፍ ወዳለ ቁጥር ደርሳችሁ ይሆናል። ጊዜው በጣም አስቸጋሪ ነው። ከተለምዶም በበረታ ፈተና ውስጥ እየታለፈ ነው። በተለይ በኢትዮጵያ ያሉ እናቶች ምን አይነት ፈተና አላቸው ብሎ መጠየቅ እስኪገድ ድረስ ነው። የእናትነት ጽናትን ቆንጅት አንስታለች። ጦርነት፣ መፈናቀል፣ ረሃብና ጉስቁልና በበዛበት በዚህ ሰዓት እርዳታ የሚሰጠው ያን ያህል የሚፈተን ይመስለኛል። ሌላ ቀርቶ ከውጭ ያለው ብዙ እንደሚረዳ አንዱን ከአንዱ ማወዳደር እስከሚያስቸግረው ድረስ እንደሚበረታ እረዳለሁ፣ ችግሩ ብዙ ነውና። ነገር ግን በእናንተ እይታ ሲስተር ዘቢደር ከእርሶ ጀምሬ ወደ ሲስተር ወጋየሁ ሄዳለሁ። በእናንተ እይታ ያቅማቸውን ማድረግ የሚፈልጉ እናቶችን እንዴት ያስቧቸው ይላሉ? ከሚገባቸው በግልጽ ከሚታወቀው ባሻገር እርሶ ከብዙ እናቶች ይበልጡንም ደግሞ ችግረኛ እናቶች ጋራ ይሰራሉና ያያሉና
አዎ፣ በጣም እኛ አሁን 16 ከተማ ነው የምንሰራው። እንዳልከው እኛ ታርጌቱን በጣም ሰፊ ነው። አሁን ደግሞ ኢትዮጵያ ውስጥ እንደሚታየው በጣም ብዙ እናቶች ወደ ጎዳና እየወጡ ነው። ሴት አረጋውያን ወደ ጎዳና እየወጡ ነው እና በጣም ያሳዝናል። የተፈናቀሉ ወደ ከተማ እየመጡ ነው። በየመጠለያው ሄደን ስናይ በጣም ብዙ ሴቶች የተጎዱ አሉ፣ የተደፈሩ፣ ብዙ መስዋዕትነት ለቤተሰብ የተከፈለ፣ ልጆቻቸውን ያጡ በጦርነቱም በመፈናቀሉ መንገድ ላይ እና ብዙ እናቶች ኢትዮጵያ ውስጥ በጣም የተጎዱ ስላሉ እነሱን እኔ ይሄ ቀን ለእነሱ ቢሆን ነው እውነት ለመናገር የእናቶች ቀን ከተባለ ለእነሱ ለገጠሪቱ እናት ቢሆን በጣም ደስ ይላል። ብዙ ለህይወት ለልጆቻቸው ለቤተሰብ መስዋዕት የሚከፍሉ እናቶች አሉ እና እነሱ ይህን ቀን ለእነሱ ቢሆን ደስ ይላል። ቀኑ ደግሞ ተከብሮ ብቻ ማለፍ ሳይሆን እነኝን እናቶች ድጋፍ ማድረግ ባለን ነገር ከፍቅር ጀምሮ የምንሰጠው ብዙ ነገር አለን እና በየቦታው ያሉ የተቸገሩትን የእናቶችን ቀን ምክንያት በማድረግ መጎብኘት፣ ማበረታታት፣ ማየት በጣም ትልቅ ጥቅም አለው እና ኢትዮጵያ ችግሩ ብዙ ነው። ብዙ ግን ካልተረዳዳን የትም አንደርስም። የበለጠ እየሰፋ ነው የሚሄደው። ዛሬ ጎዳናው በተቸገሩ ሰዎች ተጥለቅልቋል እና ካልተረዳዳን በጣም ከባድ ነው ወደፊትን ስናስብ።
መልካም ሲስተር ወጋየሁን ልጠይቅና የእናቶች ቀን ሆኖ ደግሞ ቆንጅት እንዳጠፋ ቶሎ መመለስ አለባት ከጥያቄው ጋራ። ሲስተር ወጋየሁ በግል ጥረቶ የሚያደርጉትን ቆንጅት አንስታልናለች። እንደ እርሶም ተሞክሮ ሌሎችም ምን ሊያደርጉ ይችላሉ? በተለይ ደግሞ ሲስተር ዘቢደር የገለጡትን አይነት አሳዛኝ ሁኔታ ውስጥ ያሉ እናቶች፣ በገጠር ያሉ የተፈናቀሉ፣ ብዙ መከራ የደረሰባቸው ከሌላ ጊዜም በተለየ ሁኔታ ውስጥ ነውና አገርም ህዝብም ያለው እርሶስ ምን ሊደረግ ይቻላል? እንዴት ያስቧቸው ይላሉ? ያችን የአቅም ለመርዳት የሚቻልበትን ሁኔታ በተመለከተ
ምንድን ነው ትልቁ ሚስጥር? ምንድን ነው እህቶቻችንን እንደ ራሳችን አድርገን ማሰብ ብንችል። አሁን እናቶች ያለ አባት የሚያሳድጓቸው ልጆች አሉ፣ በብዙ ችግር የሚያሳድጓቸው ልጆች አሉ እና ይህን አረፍቱ ብዬ ለማለት ሳይሆን አሁን ከአንድ ጓደኛዬ ጋር ሲያረር አዲስ አበባ ላይ ሚስቱ ሞታበት ልጆች ብቻውን የሚያሳድግ አንድ ሰው አለና ሁለታችን እናዋጣና ለወር ቀለብ የሚሆናቸው ነገር እንልካለን። በተለይ ውጭ ያለን ወገኖች ኢትዮጵያኖች፣ እናቶችም እንሆን አባቶች፣ ትልቁ ሚስጥር ምንድን ነው? ስለ እውነት እንችላለን መርዳት። ብዙ አንድ ሰው አንዳችን ብንረዳ ይታያችሁ እና የተቻለንን ያህል መዘርጋት ብንችል አሁን ቡና የምንገዛበትን ገንዘብ ብናቆመው እና ቡናውን አፍልተን ይዘን ብንጠጣው ስንት ብር እናተርፋለን? እና ብዙ ማድረግ እንችላለን። እና በትንሹም እዚህ ጋር እኛ ሳክሪፋይስ ካደረግን በብዙ እዛ ያሉትን ወገኖቻችን መርዳት እንችላለን። እና ትልቁ ቁም ነገር ምንድን ነው? ለወንድሞቻችን እና ለእህቶቻችን ለእናቶቻችን የመቆረስን ነገር ከራሳችን አልፎ የመስጠትን ነገር ራሳችን ብናለማምደው ውጭ ያለን ኢትዮጵያኖች ኢትዮጵያን አይደለም አፍሪካን ማስተዳደር እንችላለን ብዬ ያን ያህል ጉልበት አለን ብዬ እገምታለሁ። እና መተባበር እና አብሮ መስራት ብንማር ምስጢሩ እዛ ጋር ያልቃል። ይሄ ነው የኔ ሀሳብ።
ሲስተር ዘቢደር፣ ወደ ዩናይትድ ስቴትስ በዚህ በአሁኑ ጉዞ የመጡትም ከሜሪ ጆይ ስራ ጋር በተያያዘ ነው እና እስቲ ትንሽ ያካፍሉን ስለሱ።
አዎ፣ እኔ እንግዲህ ወደ የመጣሁት ምንድን ነው እዛ በተለይ አሁን በቅርቡ የጎዳና እናቶችን የሚያጠቡ ልጅ ይዘው የሚለምኑትን ነጻ ቤት ዶክተር እያሱ የሚባሉ እያሱ ኃይለስላሴ ነጻ ቤት ሰጥተውን በእሱ 15 እናቶችና 15 ህጻናትን እንደ ፓይለት ፕሮጀክት ከጎዳና ላይ አንስተን ነበር ከኤስዩኤስ ቪሌጅ እና ከኢትዮ ቴሌኮም ድጋፍ አግኝተን እና ችግራቸውን ካየን በኋላ ትልቅ ካምፔን ሰጥተን ነበረ። በስካይላይት ሁሉንም ከሚኒስተር ጀምሮ ያሉትን ጠርተን ተወያየን እና ፊልም አቅርበን ነበር እዛ ላይ ሪል ላይፋቸው። ያንን ያዩ ፓስተር እንዳለ ወልደ ጊዮርጊስ እና ቄስ ሙሉነ ታዬ እኛም መሳተፍ አለብን ብለው በጣም አዝነው ወደ እኛ ጋር መተሽ ፈንድሬዝ እናደርጋለን ብለው ጠሩን። ከዛም ደግሞ እኛን በጣም የምትረዳን መስከረም በላቸው እና ባለቤቷ ዶክተር ዮሐንስ የኤርሞንት ክሊኒክ ባለቤቶች እኛም አትላንታ ላይ ፈንድሬዝ እናደርጋለን ብሎ ችግሩን ካዩ በኋላ አትላንታ ላይም እንደዚህ ፈንድሬዚንግ ኢቨንት አዘጋጅተው ከበበው ገዳና ነው ወደዛ ማህሌት አበራ ወደዛ እንሄዳለን ፈንድሬዝ ለማድረግ ነው የመጣነውና ቀደም ሲስተር እንዳለችው ሁሉም ሰው ችግሩን የኔ ችግር ነው ብሎ ቢሰማ ዛሬ ጎዳና ላይ አንድ ልጅ አናይም ነበር። አሁን የተጀመረው የሃይማኖት አባቶች አሉ እንቅስቃሴ ሁሉም ጋር የተጀመረው ልክ እነ ፓስተር እንዳለም እነ ዶክተር መሰረት ነቄስ እንደ መስከረም በላቸው እነ ዶክተር ትግስት ለልሰገድ አትላንታ ላይ በጣም ትልቅ እንቅስቃሴ ተጀምሯል። ሁሉም ከተማ ላይ ይሄ ቢደረግ እነዚህን ነው የምለው ችግሩን በጣም መቅረፍ እንችላለን። ዛሬ አዲስ አበባ ላይ መንግስት ያቀረበው ጥናት 80,000 የጎዳና ተዳዳሪዎች አሉ አዲስ አበባ ላይ ብቻ። ስለዚህ ይሄ ደግሞ እየጨመረ ነው የሚመጣውና በጣም አደጋ አለው። በጣም እና ልጆቹን አነጋገናቸዋል በጣም ያሳዝናሉ። ካልተረዳዳን ድረስ ችግር ይኖራል። እኛ እንግዲህ አንድ ዲያስፖራ ለአንድ ጎዳና ተዳዳሪ ብለን የመጣ ነው። እንግዲህ ቀላል ነው 600 ብር በወር ነው ለአንድ ህፃን እኛ የምንጠይቀው ወይም ለአንድ አዛውንት ጎዳና ላይ ለወጡ። ይሄ ደግሞ በእናንተ $10 ነው። ከዛም በላይ እናንተ መርዳት ትችላላችሁ እና ዲያስፖራውም ይህንን ነገር እንደው ትኩረት ሰጥቶ ወደ ሀገሩ ሲገባ ሁሌ መኪናውን የሚሰብር እንዲህ የሚያስቸግረውን ህፃን ከማየት ድጋፍ አድርገን በትብብር በካምፔን እኛ ናሽናል ሙቭመንት ነው የጀመርነው። ልጆች ከቀያቸው ተነስተው ወደ አዲስ አበባ ወደ ቅርብ ከተማ እንዳይወጡ እዛው የሚያድጉበትን ነገር ከክልሎች ጋር ሁሉ እየተነጋገርን ነው። እዚህ ላይ ሁሉም ቢሳተፍ ደስ ይለናል። በዚህ አጋጣሚ ፓስተር እንዳለን ቄስ ምንታየን እንደዚህም መስከረም በላቸውና ባለቤቷን ዶክተር ዮሐንስን እና ዶክተር ትግስት ለምሰገድ እና የቀሩት ተባባሪዎች ሁሉ ነክበጎ ገዳ እነ ማህሌት አበራን በጣም በጣም ላመሰግን ወዳለሁ።
መልካም። እንግዲህ የችግሩን መጥናትና መበርታት ያህል የሲስተር ዘቢደርም ድርጅት ያንን ያህል እየጠነከረና እንደምንም ተቋቁሞ እያደገ ይመስላል። የእናቶች ቀን ዘና ብሎ እናቶች የሚከበሩበትን ያህል ደግሞ በቁም ነገርም የታጀበ ሌሎችም የአቅማቸውን እንዲረዱ የሚጠይቅ ሀሳብ ጭምር ነው ከልምዳችሁ ያካፈላችሁት። ቆንጅት፣ መልካም እናቶች ቀን ላንቺ ለባልደረባይም ለእንግዶቻችን ሲስተር ዘቢደር እና ሲስተር ወጋየሁ ልበልና የመጨረሻ ጥያቄ ከሌለሽ አመስግነን እንለያቸው።
እሺ፣ በጣም አመሰግናለሁ አሉላ። እንግዲህ እሁድ ቀን ዋለብህና ምሳ ልትጋብዘኝ አልቻልክም። ወደ ሰኞ እናዞረው?
ወደ ሰኞ ተዘዋውሯል። ሰኞ እያዝልኝ።
መልካም። ሲስተር ዘቢደር ዘውዴ እንዲሁም ሲስተር ወጋየሁ ከተማ ሁለታችሁንም እንኳን ለእናቶች ቀን አደረሳችሁ እንላለን። እናመሰግናለን እጅጉን አድርገን።
እንኳን አደረሳችሁ። በጣም እናመሰግናለን።
የራዲዮ መጽሔት ዝግጅታችን ይቀጥላል። አብራችሁን ቆዩ። አሁን ወደ መታሰቢያ ዝግጅታችን ይሆናል የምንዘልቀው።
ስመጥርና ተወዳጇ ድምጻዊት ሂሩት በቀለ ባደረባት ህመም በሕክምና ስትረዳ ቆይታ በተወለደች በ80 ዓመቷ ከትላንት በስቲያ አርብ ግንቦት 4 2015 ነው አዲስ አበባ ከሚገኘው የመኖሪያ ቤቷ ያረፈችው።
በኢትዮጵያ የዘመን አቆጣጠር ከ1952 ዓመተ ምህረት አንስቶ ካገለገለችበት የፖሊስ ሰራዊት የሙዚቃና የቲያትር ክፍል በጡረታ እስከተገለለችበት እስከ 1987 ዓመተ ምህረት ድረስ በነበሩት 35 ዓመታት ውስጥ
በ38 የሸክላ ቅጂዎችና 14 ካሴቶች የታተሙ ከ200 በላይ ሙዚቃዎችን ከሙዚቃ አፍቃሪዎች ጆሮ አድርሳለች።
ሂሩት ፊቷን ወደ መንፈሳዊ ህይወት ካዞረች በኋላም ለተከተሉት አመታት በርካታ መንፈሳዊ መዝሙሮችን ዘምራለች።
የሂሩትን ህይወትና ስራ ለመዘከር ገና ከሙዚቃ ህይወት ማለዳዋ አንስቶ የሚያውቋት ሁለት ወዳጅ የሙያ ጓደኞቿን ጋብዘናል።
እውቁ ሁለገቡ አበው ከያኔ ተስፋዬ አበበ ለማህበረሰብ ባበረከቱት የላቀ አስተዋጽኦ የክብር ዶክትሬት ማዕረግም ተሰጥቷቸዋል።
የተለያዩ የሙዚቃ መሳሪያዎች ተጫዋቹ አንጋፋው የሙዚቃ ሰው ኮማንደር ሊቀመቋስ አየለም ሌላው እንግዳችን ናቸው። ተስፋዬ አበበ በኢትዮጵያ ኪነ ጥበብ ውስጥ ትልቅ ቦታ ያለው ስም ነው። አሁን ለምንነጋገርበትም ውይይት ምናልባትም ከመነሻው ጋር የሚገናኝ እውቀት አለዎት ያጫውቱናል። ሌላው የሙያ አጋሮ ኮማንደር ሊቀመኳስ አየለ ቆንጅት ስማቸው እንደሚያደናግር ገምታለሁ፣ ጠይቄያቸው ነበር። ሌሎችም እንደሚጠይቁ ገምታለሁ። ኮማንደር ማዕረጋቸው ነው፣ ሊቀመኳስ ስማቸው። ተወዳጇን ድምጻዊት ሂሩት በቀለን ለማስታወስ ህይወትና ስራዋን ለመዘከር የተዘጋጀ ፕሮግራም ላይ ጋበዝናችሁ። ባለፈው አርብ ከዚህ ዓለም በሞት የተለየችው አንጋፋዋ ድምጻዊት ገና ከማለዳዋ የሙያ ጅማሬዋ አንስቶ ከሚያውቋት ሰዎች ውስጥ ናችሁ። እንዲያውም እንደተረዳሁት በጣም ለየት ባለ ሁኔታ ገና ከመጀመሯ ከአንድ በላይ የኪነ ጥበብ ቡድኖች ይፈልጓት እንደነበረ በምድር ጦር ሙዚቃ ቡድን ውስጥ ተቀጥራ ፖሊስ እንደወሰዳት ተረድተናል። ያን ለየት ያለ ሁኔታ ማን አቀናበረው እንዴት ተደረገ? አቶ ተስፋዬ ለመሆኑ አጀማመሯን እንዴት ያስታውሱታል? ምናልባትም በምድር ጦር የሙዚቃ ቡድን ውስጥ በተቀጠረች አጭር ጊዜ ውስጥ እንዳወቁ ኋላም ወደ ፖሊስ ኦርኬስትራ በመጣችበት መንገድ ላይ እጆ ሳይኖርበት እንዳልቀረ ነው የተረዳሁት። ስለዚያ ጊዜና ሁኔታ ምን ይነግሩናል? በዚህ ብን እንደረደረ
ጥሩ
ነገር ነው የተከተለው። ያን ምሳሌ ከወሰናችሁ በኋላ
እንግዲህ ከዛሬ 50 ዓመት በፊት ድምፃዊ በመልክቶ ሙዚቃ ስር እያለች ነው ከዛ እኛ ቤት ደግሞ ድምፃዊ ብቁ ድምፃዊ ግዴታ አስፈላጊ መሆኑን በተነገረን ይህ እያወራን እያለ አንድ ቀን የሸረሪትን ስታወስ ሰማዋት በሬዲዮ። ያን ጊዜ ቴሌቪዥን የለም። ማለት ሳጠራ ምድር ጦር ሙዚቃ ክፍል መሆኗን አረጋግጡ። ከዛ ቤቷ ደግሞ የት ነው የሚለውን ሁሉ አቀረንና አንድ ቀን ቤቷ አካባቢ ያገኘኋት እና የፖሊስ ሰራዊት ሙዚቃ ክፍል እንደሚፈልጋት ጥሩ ደግሞ እንደሚሰራ ሕክምና በነፃ እንደሆነ ከቤቷ በመስሪያ ቤቷ ሰርቪስ እንዳለ ና ፋሚኛ በስንት መከራ ተቀበለች። ዘበን ከጥቂት ቀናት በኋላ ቋግሜ በዓል ነው። ቋግሜ 5 ማታ እንቁጣጣሽ ዋዜማ ባህል ይከበራል። ከረመርፈዙ ሀይል ስፒቴትር ነበር ያን የሚባለው ብሔራቸው ዜማ ስፋታ ቀርበው ምድር ጦር መወክል ወክላል። ስለዚህ አንድ ልቀን ሚሽ በቀልፈን መውሰድ አለበት ሌላካ ለቀረበረን መጠ እንዲም ነገር መጋ በፓትሮ መጣ ቤቷ ድረስ ሄደን ልብስ በሻንጣ ይዛ ቶሎ ብላ መኪና ስሜት ክገባ አረግን ይዘናት አራተኛ ፖሊስ ጣቢያ ሄደን ያ ፍኝታ ተመዝግባ በፖሊስ እየተፈለገች ነው። ፖሊስ የተወሰደች ነገር
ለምን ግሪካ ጦርፋን ፈልጎ አይደርም? ያው እዚህ ሰርታ ነው የተያዘችው ምናምን ነገር። ከዛ ይዘና ኮርስ ፎቶግራፊ ግን ለብቻ ቦታ ፕሬቶሪያካል ዶኮመንስክሮ ፎቅ ላይ ያየት ተማሚረ ተኝተውበት የተወሰነ ወራት ኮርስ ውስጥ ተኝተው እና እዛ ውስጥ ገባናት። አንድ ሻምበል ጦር ተመደ ለኪነት ጦሩ ምን ያህል አክሮት እንደነበረው ያለ አንድ ሻምበል ጦር ተመጥቶ ተራ እየገባ እሷን ይጠብቅ ነበረ። ጠዋት ሙዚቃ ክፍል ይዘናት ሄደ። ሁለት ዜማ በአስቸኳይ ፈጠራ ተደረገ እና ፍቅረ ሰላም አክሊለች የሚልና አንድ ሌላ ዜማ ዜማ ጳጉሜ 5 ማታ ይዛ እንድትቀርብ ተወሰነ። አሁን ቤት በኩል እናስገባት። ምድር ጦር ከእኛ ጋር ነው የተመደበው። ከእኛ ጋር ጦር ውስጥ እንዲገባ እና አዳራሽ ውስጥ ገብቶ መሰራቸውን አስቀምጠው ቆሞ ይጠባበቃል። አገራ ማን ነው ብ ግራ ገባን። እንዴት አደረገን? በኦዲየንስ በኩል ውስጥ ትቀበረ ሁለት ጁዶ የተማሩ ጥበቅ በተደረገ ሁለት ያኔ ካራቴ የለም ጁዶ ነው የሚባለው ይዘዋት በስቴጅ ጠርዝ ጋር እንድትቀበረረደ ተረዋ ሲደርስ ሰዎቹ ሻለቃ ወርቅ ነው ዘለቀ ነበረ። እሱ አሁን አንድ ዜና ብርቅ ሆነ ድምፃ እናቀርብላቸዋለ ነበር ተናገረ። ወደ ስቴጅ የሚገበር ተከፍቶ ገባ። ተከናጣ ገብታ ሰባት ሂሮት ነች ገባ። ምንም ማድረግ አልችሉም። ደግሞ የኛን የሰርቪስ መኪና በወታገር ድቀት ባደረጉ ሚኒስቴር ፖሊስ በጦር ሰጠው ሰራጅ ችግር ይፈጥሩ እና ሂሮት ሁለቱን ዘፈን ከሰራች በኋላ ጥራት እንዲጠፈረግ ጥራት ሲጠፋ በዛ በገባችንበት መንገድ ይዘዋት ወደ መኪና ሁለቱ ስራ ከሰራች በኋላ ይገገም ሲበላውም እየጮ እና ከዛ ወደ ኮልፍ ፈተራሽ ይዘዋት ሄዱ። ሁለት ዜማ በከብረተሰቡ ጋር ወቀች። ከዛ በኋላ በማግስቱም እንደገና የኛም ወታደሮች እዛ ለፋኛ ባጃቢ ገብታ እንደፈን ከሄደ በዚህ አይነት ነው ሂሮት በቀን የሚወሰድናት ጀመረ።
አቶ ተስፋዬ፣ ነገሮች ተቀራራቢ ወይም ተከታታይ በሆነ ጊዜ ውስጥ የተፈጸሙ ይመስላሉ። ይሁንና በስምምነትም ቢሆን ቀደም ብለው እንደተረኩልን ፖሊስ ጠልፎ እስኪወስዳት ድረስ ለቀድሞ ቀጣሪዋ የምድር ጦር የሙዚቃ ቡድን አደባባይ እየተጫወተችው የምትታወቅበት ስራ የለም።
በሬዲዮ ነው የምትታወቀው። ያረሸረኝ
የፖሊስ ኦርኬስትራን ተቀላቅላ በዚህ ለየት ባለ ሁኔታ ውስጥ በአጭር ጊዜ አጥንታ ለዘመን መለወጫ ከተጫወተቻቸው ሁለት ዜማዎች የአንዱን ጠቅሰው ነበር አቶ ተስፋዬ።
ፍቅሬ ሰላም አክሊለች የዓለም ገጸ በረከት ነች። የዓለም መንግስታት ጉባኤ ይጥራል ለሰላም ጥቃዬ ሰላም እንዲኖር ባለም ፍቅር ምናምን እያለች ነው። እንደውም አፍሪካ አዳራሽ መሪዎች ሲመጡ ተመርጦ በፖሊስ ኦርኬስትራ አቅርበዋለች። ያ አፍሪካ ሁለተኛው ጉባኤ ነው እንደዚህ ነበረ። በዚህ ነው እንግዲህ ሂሩት ከተቀጥሎ ተለያዩ ስራዎች ሰራ። ወዲያውኑ ኢትዮጵያ የሚለውን ዜማ ሰራሁላት። አሁን በዓለም ውስጥ ሁተኛ ኢትዮጵያ መዝሙር ነው። ኢትዮጵያ ህዝብ መዝሙር ነው። በቃ
ትክክል ነው። ሁለተኛ ህዝብ መዝሙር መባል የሚችል ደረጃ ከፍተኛ እውቅና ያገኘ ነው። ወደ ኋላ ላይ ሌሎች ስራዎቿንም እናነሳሳለን። ቆንጅት፣ የስልኩ መስመር ቀደም ሲል አልሰማ ብሎች ስለነበር ምን ያህል መከታተል እንደቻልሽ እርግጠኛ አይደለሁም። መስመሩ ተስተካክሎ አቶ ተስፋ ያጫወቱንን የመስማት እድል ኖረው ሲሆን
የሚገርምህ ነገር ከአንተ ፈገግታ በሳቅ ስታጅባቸው ደስ የሚል ትዝታቸውን እያካፈሉን እንደሆነ ተረዳሁ እንጂ በጣም አዝናለሁ። የአቶ ተስፋዬ በደንብ አልተሰማኝም። ከአንተ ስሜት ለመረዳት ችያለሁ። እንደ ቆንጅት ምን ነው ዝም ማለት? እንሳቸውም እንዳይገረሙ
አድማጮች፣ የስልክ መስመራችን አስቸጋሪ ነው። በተለያየ ቦታ ሆነን የድሮቻችንን በሁለት መስመሮች ይዘን ነው። የኢትዮጵያ ስልክ መስመር አስቸጋሪ ስለሆነ እዚኛውም ላይ ያጠላል። ለማንኛውም ቀደም ብለው አቶ ተስፋዬ አበበ እንዴት ወደ ፖሊስ ኦርኬስትራ እንደገባች በጣም አስገራሚ ድራማ ነው ያጫወቱን። አንቺ ወደ ኮማንደር ሊቀመኳስ ብትወስጂን።
እሺ፣ ስለ አጠላለፉ ማስረጃ ሰጥተውም ከሆነ መቼም ወደ 50 ዓመት ዞሮ አያስከስሳቸውም።
የተገኘው ውጤት ይታወቃል። ከዛ በኋላ የመጣችው ህይወት እንድትፈጠር ምክንያት ሆነዋል።
እንዴት ይሻሙባት እንደነበረ ነው የሚያሳየው።
ትክክል።
ወደ ኮማንደር ሊቀመኳስ እንሂድ። እሳቸውም ከልጅነት እስከ እውቀት ነው የሚያውቋት እና ሂሩትን እንደምን ያስታውሷታል?
አመሰግናለሁ። ያው ሂሩትን እንግዲህ ያው እኔም የሰራዊቱ አባል ከዋኩበት ጊዜ ጀምሮ ነው ማቃት። እኔም እንዳጋጣሚ የሆኑ በኦርኬስትራው ዲፓርትመንት አብረን ነበር የምንሰራው። ባልደረባ ሆኜ ነው የቆየሁት እስከ ቅርብ ጊዜ ድረስ።
እና በማቀን ሳቢያ ይሩት እንግዲህ ለማንም ግልጽ የሆነ ነው የተው ማንም ሰው የሚያደንቃት ስራዎቿ ሁሉ ዘመን ተሻጋሪዎች ብዙ አርቲስቶች ሞሪ ሆና የቆየች ሰው ነች። ምንም መሰክረው
ግሩም ምንድን ነበር እርሶ የድርሻው በሙዚቃ ቡድን ውስጥ?
ኪቦርድ ተጫዋች ነበርኩኝ፣ ትራምፔት ተጫዋች ነበርኩኝ። ሙዚቃ ቀናብራለ ሙዚቃ ጫወታለ። ያንን በምሰራበት ጊዜ የእሷን ስራ ሁሉ አጅቤ ሰርቻለሁ። ያላት ተሰጥኦ ለሙያዋ ታታሪ ትልቅ ሰው ሙያዋን አክባሪ የምትሰራው ስራችን ለመድረክ የሚቀርቡ ነገሮችን በሙሉ በጥራት የምትሰራ ሰው ነች። ለዚህ ነው እስካሁን አንቱታ አግኝታ የቆየችው።
መልካም አቶ ተስፋዬ፣ አሁን ደግሞ ወደ እርስዎ እንመለስ። ቅድም ጠቀስ ያደረጓትን የህዝብ መዝሙር ለመሆን የተቃረበ ስራዋን ጨምሮ በርካታ ዘፈኖችን ዘፍናለች። ታሪኳን እንደተመለከት ነው ከ200 በላይ ዘፈኖች፣ 38 በላይ የሸክላ ቅጂዎች፣ ከ10 በላይ በካሴት የታተሙ ስራዎች አሏት። እዛ ውስጥ እንግዲህ ቀደም ብለው እንደነገሩን ገና ከጅማሬው ጀምሮ የነበሩ ኖትና የእርሶን ድርሰቶች ብዙ እንደተጫወተች ዋናዋ ስራ ተደርጋ የምትታየው ኢትዮጵያንም እርሶ እንደደረሱ ነው የተረዳ ነው። እስኪ ያጫውቱን ስለ ኢትዮጵያም ራሱ ያዘፈን እንዴት ተሰራ? የትኞቹን የድርሰት ስራዎች ለሂሩት ሰጡ?
እንግዲህ ኢትዮጵያ ከሚለው ህይወት እንደሸክላ እስካሁን ድረስ የሚደነቅላት እዚህ አይነት ትልልቅ ስራዎች አሉ የሚሰጣው። ከዛ በፍቅር ዘፈን ደግሞ በመጭራለች ቁጭ በጣል መቼ ነው ወዘተ ብዙ ስራዎች ሊታሳተ በጣም እስካሁን ድረስ ዘመን ጠር የሆኑ ዘፈኖች ነ እዚህ በላይ እኔ ግን በሄሮ ስራ ጎልቶ የማየው ሀገራዊ ዜማ ስትጫወት ነው። በተለይ ጦር ሜዳ ሄዳለ ጦሩ ቅስቀሳ ስታደርግ በሄደ ጥቃቱን ስትጀምር እንባ ይወርዳል። ጦሩ ስታይ ሲገሉ ከድንባሩ ላይ አልፏል ያገ ተጋዳይ የሞትም አልሞትም ስሙ ያው ነው ለዘላለሙ ኮዳ ጀበርና በወገቡ ተለከው ድረስ ቆሙ የሀገሩን አገባይቶ አልሷል ታሪክ ታሪክ ሰጥቶ ወዘተ እንዲህ ያለ ሲዘም ጦሩ ራሱ ግ እና አንድ ጊዜ እንደ ጦር ሜዳ ላይ ቦታውን አልነግራችሁ ጦሩ ተቀምጦ ይመለከታታል። ጠፋ ብላይ ነው ኦርኬስትራው አለ እና ድረስ አንተነና ጌታቸው ሞክራ ሟቹ አባት አሉ ኪሮ ታክስ ተጫወቱ እነሱ ሽገላውን አባቴ እያጀባት እየሰሩ እያሉ እሷ አንቧ እየፈሰሰ ሽገሎ ከድንበሩ ላይ ትትል ላውቸር ይተኮሳል። ከጠላቱ ግን ይተኮስና ያሰጁ ካለበት ጀርባ ያርፋል። እኔ ራሴ እዛው ነበር በአጋጣሚ ኦርኬስትራው ለቅ ሲል እሷ ቆማ ማይኮን ይዛ ሽገሎ ወደ ከድንበሩ ላይ ትላለች። ይህን እያየ ጦሩት ሙዚቃዎቹ ሰው ወዳም ሄዶ ወደቻ ይገባው እየፎቀረ እስከዚህ ድረስ ከስካሽ እስከዚህ ድረስ መስዋዕትነት ምትከፍል ጀድታች ቀደም ሲልም በዚያድ ባሪቶ ሁለት ጊዜ እንደዚህ ከነ ዶክተር ጥራውን ጋር ታሪክ ሰርታለች። እና በዚህ በኩል በጣም በቃ አስደናቂ ነው። ከዚህ በላይ ደግሞ የሀገሪቱ የባህል አምባሳደር ነች። ይህን ተፈል ስትጫወት እንደዛል ሀገራ በአለም አቀፋዊ ሌሎች ተማሪ ይህን በቀለ ባጭሩ ሁለገብ ነች። ጋዷርም ደግሞ የገበት አርቲስት ነች። አብረያት ከተቀመጥክ ትቀምጥን በጣም ነው ዝገልል።
ለመታሰቢያዋ የምናጫውታቸውን ዜማዎች ከየአልበሞቿ ላይ ትፈላልግ አሉላ። የአድናቂዎቿን አስተያየትም እንደዚሁ ወረድ እያልኩ ቃኘት እያደረግኩ ነበርና አንድ አድናቂዋ አሁን ቀደም ብሎ አቶ ተስፋዬ ሲገልጹልን ከነበረው አኳያ የተናገሩትን ላካፍላችሁ ብዬ ነው። እንዲህ አሉ። በአፍላ ዘመናችን ፍቅርን ዘርተሽብን ከዛም ሀገርን ለመጠበቅ ወደ ተሰማራንባቸው ስፍራዎች ሁሉ ፍቅረኞቻችንን እንዳንዘነጋ ወዳለንበት በመምጣትና በማዝናናት እንዲሁም በአዳዲስ ስራዎችሽ በካሴት ባለንበት በመድረስ የምድር ጦሩንም የአየር ኃይሉንም የባህር ኃይሉንም ሰራዊት ፍቅር በመቆጥቆጥ አብረሽን ኖረሻል። ከእያንዳንዱ የጦር ኃይል ሰራዊት ኪስ ውስጥ የማትለይ በየባህሩ በየበረሃው በየዋሻው ውስጣችንን የምታድሺ ስናልፍ ብቻ ከውስጣችን የምትወጪ እህታችን ነሽ። እኛም በተበተንን ጊዜ አንቺም ሁሉን ትተሽ ወደ ፈጣሪሽ መመለስሽም በራሱ የራሱ ታሪክ ይኖረዋል። ሂሩት በቀለ የዘመናችን አብሮ ተጓዥ በዛኔው ኢትዮጵያዊ ፍቅር እወድሻለሁ ያሏትን አንድ አድናቂ ቃል ላካፍላችሁ ብዬ ነው። አሉላ
ቆንጂት በጣም ግሩም ማስታወሻ ነው የጻፉት እኚህ አድማጭና አድናቂዋ። አድማጮችም ጋር ማድረሳችን ጥሩ ነው። ጊዜና ቦታውን የሚከስት ይመስላል። በዚያ ቦታና ጊዜ የነበሩ ምናልባትም ያን ስሜት የሚጋሩት ሊሆን ይችላል። ቀደም ብሎ አቶ ተስፋዬም እንዳጫወቱን በተለይ የጦር ሜዳ ውሎን የሚመለከተው በርከት ያሉ ጥያቄዎችም አሉን። ቆንጅት፣ ያንቺ ጥያቄ ይቅደም።
ለዚህ ውይይት ስንዘጋጅ አሉላ ነግሬህ ነበር፣ በጣም ከምወዳቸው ዜማዎቹ አንዱ ተይንረዳዳ የሚለው ከመስፍን ኃይሌ ጋር የተጫወተችው ነው። እያለፍኩኝ አዳምጠዋለሁ። በእውነት በጣም ነው የምወደው። እና ማን ይሆን የደረሰው? አቶ ስፋ ያስታውሳሉ?
ግራሱ ተስፋ
እግዚአብሔር ያክብርልን። ባለማወቅ ያፈርኩኝ።
ማወቅ ይመጣል። ትክክል ነው። የዜማ ውስጥ ደራሲ ማን ይሆን?
መታለቃ ተገኘልሽ ኮሎኔል ሆኖ ኤርትራ ቡድ የሞተ ነው። እጅቃ ሰው ነበር። በኋላ ደግሞ ገባ።
አድማጮች፣ የተወዳጇን ድምፃዊት ሂሩት በቀለን ዜና እረፍት ተከትሎ ሕይወትና ስራዋን ለመዘከር ከሁለቱ አበው ከያንያን ጋር የጀመርነው ወግ አላበቃም። ሙሉን ቃለ ምልልሳችንን በድረገጻችንና በማኅበራዊ ገጾቻችን ላይ እናኖራለን። ለአሁኑ ግን ለማኅበረሰብ ባደረጉት አስተዋጽኦአቸው የክብር ዶክትሬት የተቀበሉትን አቶ ተስፋዬ አበበንና ኮማንደር ሊቀመኳስ አየለን እናመሰግናለን። እግዜር ይስጥልን።
አሉላ፣ እንግዲህ በእኛ የስራ ጠባይ አንዳንዴ እንደሚገጥመን ቀኑ ግድ ባላቸው ዝግጅቶች የተነሳ ለዛሬ የያዝነውን በእቅዳችን መሰረት ልናስኬድ የምንችል አይመስልም።
ልክ ነሽ ቆንጅት። ከሶስቱ እንግዶቻችን ጋር ላደረግነው ደርዝ ላለው ሰፊ ወግ ፍቅርን ሰዓት አንጻር የሚበቃ ጊዜ ያለ አይመስልም። ባይሆን ታዲያ ይዘቱን ብናስተዋውቅና ቀጠሮ ሰጥተንና ተቀብለን ብናሳድር ምን ይመስልሻል?
እንደሱ በቀጠሮ በአጭሩ አሰምተን ብንመለስ መልካም ነው አሉላ። አዲስ አበባን ውሃ ጠማት ለቅንብሩ የሰጠነው ርዕስ ነው።
ስር የሰደደውን የአዲስ አበባ ከተማ የንጹህ ውሃ እጥረትና አንዳች መላ ከወዲሁ ካልተበጀም በጥቂት ዓመታት ውስጥ ሊከሰት የሚችለውን
አሁን ካለውም የከፋ ሁኔታና መፍትሄ ያላቸውን አማራጮች የመረመረ የውሃ ጉዳይ አዋቂዎች የተሳተፉበት የውይይት መድረክ ተንተርሶ የተሰናዳ ቅንብር ነው።
አሁን አዲስ አበባን ውሃ ጠማት በሚል የተቀናበረው ዝግጅት በመጪው ፕሮግራማችን ይቀርባል። እንድትከታተሉም ከወዲሁ ተጋብዛችኋል።
ንጉሴ አክሊሉ የመስኮቱን መከፈት እየተጠባበቀ ነው።
የዛሬ 15 ቀን ወይ ጊዜ ወይ ጊዜ፣ ዛሬ ደግሞ አልማዝ። ባለፈው 15 ቀን ፕሮግራም ከድምፃውያኑ ከኩኩ ሰብስቤና ከመምህር ጊታሪስቱ መስፍን አበበ ጋር በዓለም አቀፍ ሰራተኞች ቀን ሜይዴይ በስራ ሰዓት መከበር ጥያቄ መነሻነት ወይ ጊዜ ወይ ጊዜ ስንላመሸን፣ ዛሬ ደግሞ ለዘመኑ ቴክኖሎጂ ምስጋና ይግባውና አልማዝ አልማዜ አትለኝ ሁልጊዜ እያለ የሚጫወተውን መራዊ ዮሐንስን መስኮቴ ሲከፈት ይዤ ብቅ አልኩ። እንዴት ሰነበታችሁ? ጊዜ ሰዓት ብቻም ሳይሆን እድሜም ነው የሚለውን ማስታወሻውን ያስነበበኝ ደግሞ ከዛሬ 60 ዓመት በፊት የትምህርት ቤት ጓደኛዬ የነበረው ብሩ መዝገቡ ነው። እንደ ብሩ መዝገቡ ማስታወሻ ጊዜ እድሜ ነው፣ ጊዜ ልምድ ነው፣ ጊዜ ምርት ነው፣ ጊዜ ሀብት ነው። ምን ይሄ ብቻ? ጊዜ ህይወት ነው። ጊዜ ለሰው ልጆች ሁሉ እኩል የተሰጠ ሀብት ነው። ጊዜ ለድምፃዊ መራዊ ዮሐንስ ግን የፍቅር ሰዓት ነው ወይ ጊዜ? ባሳለፍነው ሚያዝያ 27 ቀን 82ኛ ዓመት የልደት በዓሉን ያከበረው ማህሙድ አህመድ ለሁሉም ጊዜውን ይጠብቅለታል በማለት ሰሎሞን ቀድሞ ተናግሮታል እያለ አንጎራጉሮልናል። አዎ ጊዜ ሁሉም ነገር ነው። ጊዜ ሁሉም ነገር በአንድ አፍታ በአንድ ላይ እንዳይከሰት የሚጠብቀን ልዑክ ነው፣ መልእክተኛ። ጊዜ ወራጅ ወንዝ ነው ደስ ሲል። ጊዜ ሕይወትም ነው አቤት ሲያሳስብ ሲያተጋ። ጊዜ መስተዋት ነው። ጊዜ ሁሉም ነገር ነው። ጊዜ የፕሮግራምም የሰዓት ገደብ ነው። እኔም ታዲያ እዚህ ላይ ዝግጅቴን ላብቃ። የዛሬ 15 ቀን እንገናኝ።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን። በዚሁ ተሰናበትን።
ሰላም
ተናደሩ ለበታዬን እንዳማል ጎዳ ታያነ ረዳዳ ይነዳ ለበታዬን እንዳማል ጎዳ